ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 2014 ዓ.ም ተመረጥ ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ካማሽ ዞን በሎጅጋንፎይ ወረዳ የሚገኙ ተፈናቃዮች አቤቱታ
የመጣው ሳባው እርዳታ በአግባብ ሰጡ አይደለም። አንደኛ ኮሚቴዎች ያወጣሉ ይሸጣሉ ነገዴት
ከተፈናቃዮቹ አንዱን ነው ያስደመጥናችሁ። ተፈናቃዮቹ የሚሉት ምንም አይነት የሰባዊ ረዴት ድጋፍ እንዳልደረሳቸውና የሚመጣውንም አስተባባሪ ኮሚቴዎቹ እንደሚሸጡት ነው። ይህንን በተመለከተ በአብይ ርዕስ ዘገባ ይኖረናል። ወደ አማራ ክልል እንሻገራለን። በዚያም ከተፈናቃዮች መካከል ሰሜን ወሎ ዞን ሀብሩ ወረዳ ድሌ ሮቃ የሚባል መጠለያ ጣቢያ የሚገኙ ተፈናቃዮች ምንም አይነት እርዳታ እየደረሳቸው እንዳልሆነ ተናግረዋል። የዚህንም ዘገባ ዝርዝር በአብይ ርዕስ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችም አሉን። የዓለም ዜናዎችም ተሰናድተዋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። የዕለቱ ስርጭቱን ያቀናብርልናል። ዝግጅቶቻችንን በምስልና ድምፅ በማቀናበር ሲሳይ ቀርታው፣ ሲሳይ አሸናፊና ግርማ ደገፋው አብረውን ያመሻሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው ናት። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vionews.com እንዲሁም በአትቪዮ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና ዜና እናሰማችሁ።
ናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። መንግስታዊው ኢትዮ ቴሌኮም ከትናንት ሰኞ ጀምሮ 5G የሞባይል ስልክ አገልግሎት መጀመሩን አስታውቋል። ይህ በሀገሪቱ ለውጭና የግል ድርጅቶች ዝግ ሆኖ በቆየው ኢንዱስትሪ ከሚገቡት ዓለም አቀፍ ተፎካካሪዎች አስቀድሞ የተወሰደ ቁልፍ እርምጃ መሆኑ በሮይተርስ ዘገባ ተመልክቷል። ዝርዝሩን ደረጀ ደስታ ያቀርባል።
ቀጣዩ ትውልድ የተባለው የ5G አውታረ መረብ የሚያስተላልፈው የመረጃ ቋት 4G ከተሰኘው ቢያንስ በ20 እጥፍ የሚፈጥን መሆኑ ተመልክቷል። 5G ያበቡ ላሉ ቴክኖሎጂዎች እንደ አሽከርካሪ አልባ ተሽከርካሪዎችና ስማርት በተባሉ የቴክኖሎጂ መሳሪያዎች መካከል ያለውን ግንኙነት የሚያቀላጥፍ ቁልፍ የቴክኖሎጂ ውጤት መሆኑን ተነግሮለታል። የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አገልግሎቱ በሌሎች የሀገሪቱ ክፍሎች ከመዳረሱ በፊት መጀመሪያ በአዲስ አበባ ላይ ስራ ላይ እንደሚውል ገልጸዋል። የአገልግሎቱ መጀመር ይፋ በተደረገበት ወቅት የ5G አገልግሎት በተመረጡ የአዲስ አበባ አካባቢዎች ተጀምሯል ያሉት ስራ አስፈጻሚዋ በሚቀጥሉት 12 ወራት አዲስ አበባ ውስጥና ከአዲስ አበባ ውጭ 150 በሚሆኑ አካባቢዎች አገልግሎት እንደሚሰጡ ተናግረዋል። ይሁን እንጂ ፍሬህይወት የአገልግሎት ዋጋው ምን ያህል እንደሚያስከፍል አልገለጹም። በአገሪቱ 64 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም በሌላ በኩል ባወጣው መግለጫ ለሚሰጠው አገልግሎት የቴክኖሎጂ መሳሪያዎቹን የሚያቀርበው የቻይናው ሁዋዌ መሆኑን አመልክቷል። ወደ 110 ሚሊዮን ህዝብ ያላት የአፍሪካ ቀንድ አገር እንደ አውሮፓ አቆጣጠር ግንቦት 2021 ለሽያጭ ያቀረበችው 2 የሙሉ አገልግሎት ፈቃዶችን ብቻ መሆኑን በሮይተርስ ዘገባ ተገልጿል። የሚሰጡት ፈቃዶች በዓለም ላይ የቴሌኮም ገበያ ዝግ ከሆኑባቸው አንዱ በሆነችው አገር የምጣኔ ሀብቱ ነጻ ለማድረግ ለሚደረገው ግፊት እንደ ትልቅ እመርታ ተደርገው እንደሚወሰዱ የሮይተርስ ዘገባ አመልክቷል።
ለዩክሬን የ33 ቢሊዮን ዶላር ወታደራዊና ሰብአዊ እርዳታ በሚፈቅደው ረቂቅ ህግ ላይ የዩናይትድ ስቴትስ የተወካዮች ምክር ቤት በዛሬው ዕለት ድምጽ ሳይሰጥበት እንደማይቀር ተዘግቧል። ፕሬዚደንት ጆ ባይደን ቀደም ብለው አስተዳደራቸው ከመከላከያ ሚኒስቴር የመሳሪያ ክምችት የጦር መሳሪያና ሌሎችም ወታደራዊ ቁሳቁስ ለመላክ ያለው ስልጣን እያበቃ መሆኑን አስታውቀው ነበር። ፕሬዚደንቱ በሁለተኛው የዓለም ጦርነት ከናዚ ጀርመን ጋር ውጊያ ላይ ለነበሩት የአውሮፓ ሀገሮች ዩናይትድ ስቴትስ እርዳታ ባደረገችበት መርሃ ግብር መልክ ለዩክሬን ወታደራዊ ቁሳቁስና አቅርቦትን አጣድፈው እንዲልኩ ስልጣን የሚሰጣቸውን ሌላ ህግ ትናንት ፈርመዋል። በተከፋፈለ ፖለቲካ የተጠመደው የዩናይትድ ስቴትስ ኮንግረስ ያልተለመደ በሆነ ስምምነት ህጉን ባለፈው ወር በከፍተኛ ድምጽ ማሳለፉ የሚታወስ ነው። ይህ በዚህ እንዳለ ዩናይትድ ስቴትስ በጦርነት የተጎዳው የዩክሬን ኢኮኖሚ እንዲያገግም ለመርዳት ሀገሪቱ የምትልከው ብረታ ብረት ለአንድ አመት ከቀረጥ ነጻ እንዲገባ ፈቅዳለች። ሩሲያ ዩክሬን ውስጥ በመታከያደው ጦርነት ሊስፋፋ የመቻሉ አደጋ እንደሚያሳስባቸው ትናንት ሞልዶቫን የጎበኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ገለጹ። ጉቴሬሽ ከሞልዶቫ ጠቅላይ ሚኒስትር ናታሊያ ጋቫሪልታ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ ሩሲያ ዩክሬን ላይ የምታከያደው ጦርነት መቀጠሉና ሊስፋፋም የሚችል መሆኑ ብሎም በአካባቢው ብቻ ሳይሆን በዓለም በጠቅላላ እያስከተለ ያለው አንደምታ በጥልቅ ያሳስበኛል ብለዋል። ሩሲያ በዩክሬኑ ጦርነት ሞልዶቫን በክሬምሊን በመትደገፈው ተገንጣይዋ ትራንስኒስትሪያ ክፍለ ግዛት በኩል ሁለተኛዋ የውጊያ ግንባሯ ልታደርጋት ትችላለች የሚል ዓለም አቀፍ ስጋት አለ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዩናይትድ ስቴትስ ለሴቶች ጽንስ የማቋረጥ መብት የሰጠውን ህግ ጠቅላይ ፍርድ ቤቱ በቀጣዮቹ ወራት ውስጥ ይሰርዘዋል ተብሎ ይጠበቃል። ከወዲሁ ታዲያ ያንዳንዶቹ የሀገሪቱ ክፍላተ ሀገር የምክር ቤት አባላት የስነ ተዋልዶ ጤናን በሚመለከት ይበልጡን ጥብቅ የሆኑ ህግጋትን እያቀረቡ ናቸው። የበዚህ እንዳለ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የብዙሃን ዲሞክራቶች መሪው ሴኔተር ቸክ ሹመር ሮቪ ቪ ዌድ በሚለው ስሙ የሚጠራውንና እንደ አውሮፓውያን አቆጣጠር በ1973 ጽንስ ማቋረጥን በሀገር አቀፍ ደረጃ ህጋዊ ያደረገውን የጠቅላይ ፍርድ ቤቱን ውሳኔ በህግ ስርዓቱ ውስጥ እንዲካተት በነገው ዕለት ድምጽ እንደሚያሰጡበት ገልጸዋል።
So today I'm detailing my plans to hold a vote Wednesday to codify Roe into law.
ሮቪ ዌድ ጎኖ እንዲደነገግ ድምጽ እንዲሰጥበት ያለኝን ቅድ በዝርዝር እየገለጽኩ ነው። በጉዳዩ ላይ የሚደረግ ክርክር እንዲገደብ ሐሳብ አቀርባለሁ። ይህ ሲሆን ረቂቅ ህጉ ነገ ይንቀሳቀሳል። ከዚያም ረቡዕ ድምጽ እንሰጣለን። ይህ ሲሆን ያንዳንዱ ሴኔተር አሜሪካውያን በሙሉ ያውቁታል። ካሁን በኋላ ሊደበቁ አይችሉም። እስካሁን ሪፐብሊካኖቹ ሞክረዋል።
አብዛኞቹ የጠቅላይ ፍርድ ቤቱ ዳኞች ውሳኔው እንዲቀለበስ የሚፈልጉ መሆናቸውን የሚያሳየው ሰነድ ይፋ ከወጣበት ጊዜ ጀምሮ በየዕለቱ ተቃዋሚዎች ፍርድ ቤቱ ደጃፍ ላይ ሰልፍ እያካሄዱ ናቸው። የቻይና ሻንግሃይ ከተማ ባለስልጣናት የኮሮና ቫይረስ አዲስ ተጋላጮች ቁጥር መደዳውን እየቀነሰ ቢሆንም በ26 ሚሊዮኑ ነዋሪ ላይ የእንቅስቃሴ ገደቡን ይበልጡን እያጠበቁ ናቸው። ያንዳንዶቹ ሰፈሮች ነዋሪዎች ለሶስት ቀናት ያህል ከቤት እንዳይወጡ፣ ከውጭ የሚታዘዝም እቃ እንዳይቀበሉ በጽሑፍ መመሪያ ተሰጥቷቸዋል። ነዋሪዎች ወዲያ ወዲህ እንዲዘዋወሩ ተፈቅዶ ስለነበረ አዲሱ መመሪያ ግር ብሏቸዋል። ከዚህም በተጨማሪ የሻንጋይ ነዋሪዎች ጎረቤታቸው በኮሮና ቫይረስ ከተያዘ ከቤታቸው በግድ ወደ ሆቴል ወይም ወደ ማቆያ ማዕከል እየተወሰዱ ነው የሚሉ ሪፖርቶች በማህበራዊ መገናኛዎች ላይ ወጥተዋል። መከላከያ የለበሱ አጥጂ ሰራተኞች በየመኖሪያ ቤቱ እየገቡ ተሐዋሲ ማጥፊያ እየረጩ መሆናቸውም ተገልጿል። አንድ የከተማዋ ባለስልጣን ለአሶሲየትድ ፕሬስ በሰጡት ቃል የጋራ ማዕድ ቤቶችና መጸዳጃ ቤቶች ባሉባቸው አካባቢዎች ጸረ ተሐዋሲ የመርጨት እርምጃ እየተወሰደ ነው ሲሉ አረጋግጠዋል። በዋና ከተማዋ በቤጂንግም ባለስልጣናት የእንቅስቃሴ ገደቦቹን እያጠበቁ ሲሆን የጅምላ የኮቪድ ምርመራ ቀጥሏል። ተጨማሪ መንገዶችም እየተዘጉ ናቸው። በመጨረሻም የስፖርት ዜና። ኢትዮጵያ ዓለም አቀፍ ጨዋታዎችን በሜዳዋ ማድረግ እንደማትችል የአፍሪካ የእግር ኳስ ኮንፌዴሬሽን አስታወቀ። ካፍ ለኢትዮጵያ የእግር ኳስ ፌዴሬሽን በጻፈው ደብዳቤ ኢትዮጵያ ለቀጣዩ የአፍሪካ ዋንጫ በሜዳዋ የማጣሪያ ጨዋታዎችን የማከናወን ፈቃድ እንዳላገኘች መግለጹን ፌዴሬሽኑ አስታውቋል። ኬኔዲ አባተ ዝርዝሩን ይዟል።
ካፍ የውሳኔ ደብዳቤውን ለፌዴሬሽኑ የጻፈው ባለፈው ሐሙስ ሚያዝያ 27 የባህር ዳር ዓለም አቀፍ ስታዲየምን ውድድሮችን የማስተናገድ አቅም በባለሙያ ማስገምገሙን ተከትሎ ነው። ኢትዮጵያ በሀገሯ የምታካሂዳቸውን ዓለም አቀፍ ውድድሮች የምታስተናግድባቸው ስታዲየሞች የካፍን መመዘኛዎች አያሟሉም በሚል ካለፈው ጥቅምት ወር ጀምሮ እገዳ እንደተጣለባቸው ይታወሳል። ይህን ተከትሎ በተለይ የባህር ዳር ስታዲየምን ደረጃ ለማሻሻል የተለያዩ ስራዎች ሲሰሩ መቆየታቸውን የገለጸው የኢትዮጵያ እግር ኳስ ፌዴሬሽን ባለፈው ሳምንት ሚስተር ኢቫን ኪንቱ የተባሉ የካፍ ባለሙያ በስታዲየሙ ተገኝተው የተደረጉ ማሻሻያዎችን መገምገማቸውን አመልክቷል። እኚህ ኡጋንዳዊ የካፍ ባለሙያ ያቀረቡትን የግምገማ ሪፖርት መነሻ በማድረግ ስታዲየሙ አሁንም ድረስ መመዘኛዎቹን እንደማያሟላ በመግለጽ ካፍ ባለፈው ጥቅምት ወር ያሳለፈውን ውሳኔ ማጽናቱን ፌዴሬሽኑ ዛሬ ከሰዓት በኋላ በድረገጹ ባወጣው ሪፖርት ይፋ አድርጓል። ፌዴሬሽኑ ካፍ ላከልኝ ባለው ባለ 7 ገጽ ደብዳቤ ከፍተኛ መዋለ ንዋይ የሚጠይቁና መሟላት አለባቸው የተባሉ 10 የተለያዩ መመዘኛዎች ላይ ድምዳሜውን ማስቀመጡን ነው የገለጸው። ከነዚህም መካከል የመጫወቻ ሜዳው በአዲስ የተፈጥሮ ሳር እንዲተካ፣ አውቶማቲክ የውሃ ማጠጫ እንዲኖረው፣ የካፍ መመዘኛን የሚያሟላ የስታዲየም ፓውዛ እንዲኖረው፣ የመልበሻ ክፍሎች ሙሉ በሙሉ በአዲስ መልክ እንዲሰሩ የሚሉና ከመጫወቻ ሜዳው ከመልበሻ ከሜዲካልና ከሚዲያ ክፍሎች እንዲሁም VIPን ጨምሮ ከተመልካች ስፍራና የልምምድ ቦታ ጋር የተያያዙ በርካታ ማሻሻያ የሚፈልጉ ነጥቦች ተዘርዝረዋል። ይህን ጉዳይ በተመለከተ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት እንዲሁም ከፌዴሬሽኑ ጽህፈት ቤት ኃላፊ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። እንደ ጎርጎሮሳውያኑ ለ2023 የአፍሪካ ዋንጫ ማጣሪያ ድልድል በምድብ 4 ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር የተደለደለች ሲሆን የተባሉት ማሻሻያዎች ተደርገው ካፍ ውሳኔውን እስኪቀይር በማጣሪያው ከግብጽ ጋር የምታደርገውን ሁለተኛ ጨዋታ ጨምሮ በቀጣይ በሜዳዋ ታደርጋቸው የነበሩ የማጣሪያና ሌሎች ዓለም አቀፍ ጨዋታዎችን በገለልተኛ ሀገር ሜዳ ለማድረግ ትገደዳለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ለዜና የተመደበው ክፍለ ጊዜ
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ግንቦት 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በ@voenews የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችንን እንወሰዳችሁ። በአብይ ርዕስ ዘገባችን ወደ ቤንሻንጉል ጉሙዝ ካማሽ ዞን በሎ ጅጋንፎይ ወረዳ ውስጥ ወደሚገኙ ተፈናቃዮች አቤቱታ ነው የምናልፈው። በቤንሻንጉል ጉሙዝ ክልል በካማሽ ዞን በሎ ጅጋንፎይ ወረዳ ውስጥ የሚገኙት አንዳንድ ተፈናቃዮች ተገቢው እርዳታ እየደረሳቸው እንዳልሆነ አቤቱታ አቀረቡ። በተጨማሪም ደግሞ የሚመጣውን የእርዳታ እህል አስተባባሪዎቹ ለነጋዴዎች እየሸጡት ነው ሲሉ ቅሬታ አቀርበዋል። የወረዳው አስተዳደርና የዞኑ አደጋ ስጋት ስራ አመራር ቅሬታው አሉባልታ ነው በማለት ቢያስተባብሉም የዞኑ የኮሙኒኬሽን ቡድን መሪ በበሎጅጋንፎይ ሶጌ ከተማ ተገኝተው ችግሩ እንዳለ መመልከታቸውን ለአሜሪካ ድምጽ ተናግረዋል። በሌላ በኩል የክልሉ ያደጋ ስጋት ስራ አመራር ጽፈት ቤት ቅሬታውን በመመርመር መፍትሄ እንደሚሰጥ ገልጿል። ዘገባውን ያጠናቀረው ናኮር መልካ ነው እንደሚከተለው ይቀርባል።
ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ አንድ ተፈናቃይ ሰባዊ ድጋፍ በአግባቡ እየደረሳቸው እንዳልሆነ በስልክ ለአሜሪካ ድምጽ ተናግረዋል። ተፈናቃዮቹ በጸጥታ ችግር ምክንያት ከቤኒሻንጉል ጉሙዝ ክልል ካማሽ ዞን በሎጀገንፎይ ወረዳ ከተለያዩ የገጠር ቀበሌዎች ከ2011 ዓ.ም ጀምሮ መፈናቀላቸውን ገልጸዋል።
የመጣው ሰብአዊ እርዳታ በአግባብ ሰጡ አይደለም። አንደኛ ኮሚቴዎች ያወጣሉ ይሸጣሉ ለነጋዴዎች 60 ኩንታል በዚ ተጨበጭ በዚ ቅርብ ጊዜ ያው አወጡ ለነጋዴዎች ይሸጥ እኛ ለመንግስት ነቀርብ 60 ኩንታሉ አሁን ለመጋዘንም ተመለሽ ማሆኑም አይናችን አይተ
አንተ ቆለም ባሞይ ዘራንን ጎለም ባካወሪንተና ማንገሉ አባርባዴ ባቴ ተፈየዳማ
የሚደረገው ነገር በአግባቡ አይደረገም። ድጋፉን የሚፈልግ ሰው አውጥቶ ይጠቀምበታል። ይገባንም አልቻለም። በዚህ አመት ከመጣው ድጋፍ አንዴ ብቻ ነው የተሰጠን። ለአንድ ሰው የሚሰጠው 15 ኪሎ ግራም ሲሆን አንዳንዴ ከሰጡን በኋላ በመጋዘን ውስጥ የቀረው ነው። ኮሚቴዎቹ በቀበሌ ውስጥ ጎጥ ውስጥ ከሚሰሩ ሰዎች ጋር ተመሳጥረው አውጥተው ይሸጡታል ነው ያሉት። አንድ የመንግስት ሰራተኛ መሆናቸውንና የድጋፍ ኮሚቴ አባላቱ ከድርጊታቸው እንዲቆጠቡ በተደጋጋሚ መጠየቃቸውን የጠቆሙ ግለሰብም ለተፈናቃይ ድጋፍ ከተላከ እህል መካከል ለነጋዴዎች መሸጡንና ከዚያም በፖሊስ እንዲመለስ መደረጉን ይናገራሉ።
ህዝቡ አግባቡ እየደረሰም አይደለም። ኮሚቴዎችን ተሰብስቦ ይሸጡ ነው የሚገኙ 25 ኩንታል ተሽጦ በዚህ ሁለት ጊዜ ተከታታይ ባይንም አይቼ ነበርኩኝ። እንደውም እነሱ ለመጠየቅ ሞከረ ነበር። ህዝብ ላይ በእርግጥ በጣም ኃይለኛ ችግር ነው እየደረሰባቸው። ምግብ እጦት የተነሳ አንዳንዶቹ ታምሞ ሞት ደረጃም የደረሰባቸው ጉዳዮች አሉ። 2011 ጀምሮ እስካሁን ድረስ እየተሸጠ ነው ያለ። አንዳንድ ጊዜ ራሱ በማክነት ተጭኖ መክነውን ሙሉ ዞር አድርጎ የሚሸጡበት ጊዜም ነበር።
የዞኑ ኮሙኒኬሽን ቡድን መሪ አቶ ጀርሞሳ ተገኝ ባለፈው ሳምንት ውስጥ ወደ ሶጌ ለስራ አቅንተው በነበረበት ወቅት ስላጋጠማቸው ጉዳይ ለአሜሪካ ድምጽ ተናግረዋል።
ሚያዚያ 22 ጥቆማ ደረሰኝ። እኔም በአካል ቀጥታ ወደዛ መጋዘን ሄድኩኝ። እዛ መጋዘን አካባቢ በቃ በጋሪ እንዳለ እየተሸጠ ነበረ። ስንት ነው ብዬ አጋጣሚ ነጋዴው ጠይቄ ነበረ። አይ እኔ ኮሚቴዎቹ ናግዛ ብሎኝ፣ እኔ ደግሞ ያው በገንዘብ እስከሆነ ድረስ ለመግዛት መጥቻለሁ ብሎ ከማጋዘን ሲያወጡት አይቼዋለሁ በአይኔ። ይሄሉ አብዛኛው በቆሎና ስንዴ ነው። እኛ የመጣልን ከአራት መኪና ነው። አራት መኪናው እስካሁን አንድ ኩንታል እንኳን ለማህበረሰቡ ተደረሰ ሳይደረግ ዝም ብሎ አልቋል። ይፈተሽልን የሚል ቅሬታ እስከ መቅረብ ድረስ ነበረ።
ቁጥጥር ስር የዋለ አለ? ከዚህ ጋር ተያይዞ የተያዘ
ፖሊስ ጠርቶ የያዘው አንድም አካል የለም።
በፖሊስ መያዝ ያልቻሉበት ምክንያት ምንድን ነው?
እንግዲህ የተቀናጀ ቡድን ሊኖር ይችላል እዛ መሀል ላይ። ይሄ ደግሞ እንግዲህ የሚመለከታቸው ባለድርሻ አካላት ኦዲት አድርጎ ኮሚቴዎቹ ማን ነው አዛዡ ግምገማ ካላደረገ በስተቀር ሁኔታው በጣም አስቸጋሪ ነው። የአመራር እጅም ይኖርበታል ተብሎ በአስተያየት ሰጪዎች በኩል የቀረበ ቅሬታ አለ። ስለዚህ በገለልተኛ አካል ካልተጠራ ጉዳዩ በጣም አሳሳቢ እንደሆነ ነው እነሱ መረጃ የሰጡት።
አቶ ጀርሙሳ ከድጋፍ አስተባባሪ ኮሚቴው መካከል ለነጋዴ የተሸጠ እህል እጅ ከፍንጅ መያዛቸውን ቢናገሩም የወረዳው ምክትል አስተዳዳሪ አቶ ቦጂ አልሙር እስካሁን በትክክል እርዳታውን ስናከፋፍል ቆይተናል ሲሉ ቅሬታው ምላሽ ሰጥተዋል።
ሰብአዊ ድጋፍ ዲስትሪቢሽን ምን አይነት ችግር እንዳይኖረው በኮሚቴ ነው አስደግፈን የምንሰራው። ከመዳረሱ ጋር ተያይዞ በሚመጣው ልክ ነው፣ ቤተሰብ ቁጥር ልክ ነው ባለሙያዎች ዲስትሪቢዩት የሚያደርጉት። አቅርቦቱ ብቻ ጭምር ችግር አለበት።
አቅርቦት ሲኖር ሁላ እየተሸጠ እኮ ነው እያሉኝ ያሉት።
ወደኛ የሚቀርበው ስንዴ ነው። ስንዴ ደግሞ አብዛኛው የአካባቢው ማህበረሰብ ለምግብነት እየተጠቀሙ አይደለም። ስለዚህ እዛው እየወሰዱ እዛው ነው ለነጋዴ የሚያስረክቡ ማለት ነው። አሁን እኮ እያስረከበ ያለው ኮሚቴው እንጂ ተፈናቃዩ እንዳልሆነ ነው እየተገለጸልን ያለው። ችግር ካለው ደግሞ እኛ የመፈተሽ ስራ እንሰራ። እስካሁን ግን እየተሰራ ያለው በዚህ ነው።
በካማሽ ዞን አደጋ ስጋት ስራ አመራር ጽህፈት ቤት የምግብ ዋስትና አስተባባሪ ተወካይ አቶ ተመዝገን ይተፋ በዞኑ ከ137,000 በላይ ሰዎች በሚደረግላቸው ሰብአዊ ድጋፍ የሚኖሩ መሆኑን ይገልጻሉ። ከተፈናቃዮች መካከል ለሚነሳውም ቅሬታ ምላሽ ሲሰጡ
ፍትሃዊነቱ ላይ ያው እግዚአብሔር ነው ያልፈራ የፈለገው ማድረግ ይችላል። እኛ ግን እስካሁን ተሸጠ ተብሎ የቀረበ የሰውየውን ዛሬ ነው ከአንተ ነው የሰማው እና ምንም የቀረበ ነገር የለም። ማንኛውም ሰው ሊያወራ የሚችለው ነገር ነው። ሁኔታው ግን በተጨባጭ የተያዘ ነገርና በህግ የሚቀርብ ነገር ካልሆነ በስተቀር በአሉባልታ ግን የሚደረግ ነገር አይደለም ማለት የሚያቀርቡት ስሞታ እውነትም ውሸትም ሊሆን ይችላል። ይሄ ተጣርቶ የሚደረስበት ነገር እንጂ ይሄ ነው ብለን የምንለው ነገር የለም። በዚህ ጉዳይ ላይ የሚሰጥ ነገር የለም።
በሌላ በኩል የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ቅሬታውን በመመርመር መፍትሄ እንደሚሰጡ ገልጸዋል።
ባሎጂ ጋንፎ ላይ የተለያዩ ቅሬታዎች ይመጣሉ። ከቆርቆሮ ጋር ከምናምን ጋር ተያይዞ ከኤንጂዎች ጋር ተያይዞ ይህንን ለመፍታት ብዙ ነገር ሄደንበታል። በየጊዜው ከሚመለከታቸው ሴክተሮች ጋር በመነጋገር እንደዚህ አይነቶቹ ቅሬታዎች ሲሰሙ ምላሽ ሲሰጥ ነው የነበረው። አሁንም ምላሽ እየተሰጠ ነው ያለው። ይህንም በሁለት መንገድ ነው የምናየው። አንድ እዛ አካባቢ ላይ የተለያዩ ስም ማጥፋት ነገር ሊያነሱ ይችላሉ። ሁለተኛ ህዝቡም ሊያነሳ ይችላል። ይችላል። በርግጥ ያውኑ መረጃ አልደረሰንም፣ ከእናንተ ነው እየሰማን ያለ ነው። እንደዚህ አይነት ከመጡ ግን በፍጥነት ምላሽ የምንሰጥ ይሆናል። አልፎ አልፎ በጥቂት ሰዎች ሊታይ ይችላል። ይሄ የሚፈታ ነው ብለን ነው የምንገምተው።
ኃላፊው በክልሉ ከ410,000 በላይ የሚሆኑ ተፈናቃዮች በመተከል ካማሽና አሶሳ ዞን ውስጥ በሰብአዊ ድጋፍ እንደሚኖሩ አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ከዚህ ከተፈናቃዮች ጉዳይ ሳንወጣ አሁን ደግሞ ወደ አማራ ክልል እንወስዳችኋለን። በሰሜን ወሎ ሀብሩ ዞን ወረዳ በድሌ ሮቃ መጠለያ ጣቢያ ውስጥ የሚገኙ ተዛ ተጠልለው የሚገኙ ተፈናቃዮች አጋጠመን ባሉት አሳሳቢ የምግብ እጥረትና በሰብአዊ ጉዳት ከመጠለያ ጣቢያው በመውጣት ወደ አጎራባች ከተሞች እየተሰደዱና በዚያ ከተማ ውስጥም ቀን ስራ ጀምሮ በመአገልገል ላይ እንደሚገኙ ተናግረዋል። ከተፈናቃዮቹ አንዳንዶቹ አስተያየታቸውን ሲሰጡ ወደ አካባቢው ተገደው መሄዳቸውንና የሰብአዊ እርዳታ ድጋፍ ይሰጣችኋል ከተባሉ በኋላ ግን ምንም አይነት ድጋፍ አለማግኘታቸውን፣ አንዳንዶቹም በአቅራቢያው የሚያልፉ መኪኖች በሚሰጧቸው የእርዳታ አቅርቦቶች እየተደጎሙ እንደሚገኙ ገልጸዋል። የአማራ ክልል አደጋ መከላከል ምግብ ዋስትና ኮሚሽን በበኩሉ በመጠለያ ጣቢያው የምግብ አቅርቦት እጥረት እንዳለ ማረጋገጡን ተናግሯል። ይሄ የተከሰተውም የለጋሽ አካላት በገቡት ቃል መሰረት ቃላቸውን ባለመጠበቃቸው እንደሆነ ገልጸዋል። ዘገባው የመስፍን አራጌ ነው፣ እንደሚከተለው ይቀርባል።
ከአላማጣ ተፈናቅለው ከመጡ 4 ወራት እንዳለፋቸው የሚናገሩት ብርሃኑ ታምራት ከአንድ ወር የቆቦ ቆይታ በኋላ ወደ ድሌ ሮቃ መጠለያ ጣቢያ መወሰዳቸውን የሚጠቁሙት አስተያየት ሰጪው በወቅቱ ወደ መጠለያ ጣቢያው ስንወሰድ መሰረታዊ የሆኑ ነፍስ አድን ግብአቶች ይኖራሉ ብንባልም ያጋጠመን ግን ከተባለው በተቃራኒው ነው ብለዋል።
ልክ እኛ ከቆቦ ወጥተን እዛ ድሌ ሮቃ ስንገባ ምንም ነገር በረሃ ላይ ልበል፣ በቃ በረሃ ባዶ በረሃ ላይ ጣሉ። መጠለያ ምናምን ብለው ኬንዳ ምናምን ተሰጠን። ኬንዳ ሰርተን ዝናብ እየሆነ በዛ ላይ ዝናብ ብዙ ጊዜ ተደጋገመ። እናቶች ልጆች ያላቸው ህጻናት የያዟሉ፣ ከዛ ሽማግሌዎች አሉ። ምንም መሄድ የማይችሉ ደግሞ ወደ ቤተሰብ የሌላቸው ደግሞ ወጣቱም ተንቀሳቅሶ እንኳን እንዳይል ምንም አማራጭ የሌለው በረሃ ላይ ነው እና ችግሮቹ እዛ ያሉት ፋሲሊቲ፣ የመጠጥ፣ የክሊኒክ፣ የምግብ።
በመጠለያ ካምፕ ውስጥ ያለው ችግር ከእለት እለት በመባባሱ ከቀናት በፊት ወደ ወልዲያ በመምጣት ከቤተሰብ ጋር ለመጠጋት መገደዳቸውን የሚገልጹት አቶ ብርሃኑ በረሃማነቱ ከረሃብ ጋር ሲታከል ችግሩን ከፊ እንዳደረገው አብራርተዋል።
ኪሩዙ አለች አይደለ? ኬሻዋ 25 ኪሎዋ እሷ ነበር ለአስር ሰው ሲሰጥ የነበረው የሚሰጡና ለሁለት ሳምንት ብሎ ነው። ያን ደግሞ ለ15 ቀን አይሆንም ለአስር ሰው። እንደዛም ሆኖ ግን በዛ በተባለው ቀን አይደርስም፣ አይመጣም።
እስከ ስንት ጊዜ ቆይቶ ይመጣል?
ከወር በላይ ነው የሚቆየው።
እስከዛ ምን ትበላላችሁ?
ቤተሰብ ያለው እየደወለ ብር ያስልካል፣ የሌለው ወደ አጎራባች ከተማ በህገ ወጥ መንገድ እንደሚባለው ወደ ወለያ ወደ ሀራ እየተወጣ እዛ ያለ ቤተሰብ ያለው ይበላል፣ ከሌለ በቃ ለምነህ እንደ መብላት።
ከድሌ ሮቃ መጠለያ ካምፕ በመውጣት ወልዲያ ከተማ ውስጥ የሸክም ስራ በመስራት ላይ መሆኑን የሚናገረው ሌላው ተፈናቃይ ወጣት ሞገስ አበበ ይኖርበት ከነበረው አላማጣ አካባቢ ከተፈናቀለ 10 ወራት እንዳለፉት ጠቁሟል።
ብዙ ሰዎች እየታመሙ ነው። ያው የሞቱ ልጆችም እኮ አሉ በዚህ በበሽታው አማካይነት
በቅርብ የሚያውቋቸው።
አዎ አሁን 3 ሰዎች በረሃብ አይነት 15 ዓመት 16 ዓመት እንደዚህ አሁን የሞቱ ልጆች አሉ። አሁን በጣም ወጣቱ ተርቦ ነው ያለው። ወጣት በቃ ወዴት መሄጃ ይጣ በቃ ሁለተኛ ያለማጣ መታወቂያ በሚለው ደግሞ ችግር ስለሆነ ወዴት መሄድ አልቻለም። በቃ ብታየው
ምን ማለት ነው
ችግሩ? በቃ ያለማጣ መታወቂያ አሁን ወደዚህ ማስመጣት አይቻልም። የተፈናቃይ ወረቀት የተሰጡ ለዛች ለካምፓ መንቀሳቀሻ ነው፣ ወደ ሌላ መሄድ አይችልም።
ከንጹህ መጠጥ ውሃ አቅርቦት እጥረት ጋር የተያዘውን ችግር ለጤና መታወቅ መንስኤ መሆኑን ተፈናቃዮቹ ሳያመላክቱ አላለፉም።
መጠጥ ውሃው ንጹህ አለመሆኑ የወንዝ ነው መሀል ላይ እንደዚህ አሸዋውን ቆፍረህ ጠለል ሲል ነው የሚጠጣው። ያ ደግሞ ጎጂ ነው እና ብዙ ልጆች እናቶች እሱን ውሃ ሲጠቀሙ ብዙ ታመመ እንዲያም የሞት አለ በቅርብ
በመንግስት ስራ ራሳቸውንና ቤተሰባቸውን ሲያስተዳድሩ እንደቆዩ የሚናገሩትና ስማቸውን መጥቀስ ያልፈልጉ ተፈናቃይ ከድሌ ሮቃ ወደ ወልዲያ መጥተው በልመና ላይ ለመሰማራት መገደዳቸውን ጠቅሰዋል።
በተፈጠረው የፖለቲካ ችግር ደሞዝ ከቆመን 10ኛ ወራችንም ይዘናል። ዛሬ ግንቦት 1 ስለሆነ ማለት ነው እና እዛም ጋር አድርገውን የተለያዩ ነገሮች ስለሌሉ ማለት ነገሮች ሁሉ ስለቆሙ እኔ አሁን ወልዲያ ላይ እንግዲህ እንግዳ ምን ሆኛለሁ።
በድሌ ሮቃ ያለው ሰብአዊ ጉዳት እየተባባሰ መምጣቱን ወደ መጠለያ ጣቢያው ደውለን ያነጋገር ያናገርናቸው ተፈናቃዮች አረጋግጠውልናል። ስማቸውን መግለጽ ያልፈለጉ የስድስት ወር ነፍሰ ጡርና የሁለት ልጆች እናት ችግሩ ከሚነገረው በላይ አሳሳቢ ነው ብለዋል።
የሚበላ ጭራሽ የለም። ወጣት እንጨት እየሸጠ ነው። እንጨቱን ደግሞ እንዳትቆርጡ ብለው ከልክለውናል። የደኑን የመጠጥ ውሃ ጭራሽ የለም። አሁን ይችን ሁለት ሶስት ቀን ፕላምፕሌት ጀምረው ነበር። ለወጣት አይሰጥም ለመጫት ነው አሉ። ምን ልበል? አመራር ራሱ ጥሎን ሂዷል። ተፈናቃዩ ብቻ ነው ያለው። ሴቶችና የራያ ልጆች እነዚች ነን ቁጫል ነው በቃ። የትም ሀገር መሄድ የማንችል ሰዎች፣ ሌላው አገር ያለው ምናምን ምናምን ሄደ በቃ ወደ ሳንቃ ምናምን ምናምን ቤተሰቡን እየመረጠ ሄደ። እኛ ግን የትንሽ ራብ ሞትን በቃ። እኔ አሁን ለምሳሌ ነፍሰ ጡር ነኝ። የስድስት ወር ነፍሰ ጡር ነኝ። በቃ ሩዝ 7.5 እየሰጡን ከረሙ። ሩዙም አለቀ፣ ፊኖውም አለቀ። አሁን እሱ በተገኘ እያልን ነው ብታይ፣ ተሳቢ መኪና እያቆመ ምናምን ብር እየሰጠን ነው የሚያልፈው እኛን ማለት ነው።
ሌላው በመጠለያ ጣቢያው ተጠልለው እንደሚገኙ የሚናገሩት ጣሰው አለማየሁ የተባሉ አስተያየት ሰጪ ከቆቦ ዙሪያ፣ ከአላማጣ፣ ከባላና ከኮረም አካባቢዎች ተፈናቅለው በመጠለያ ጣቢያው ይኖሩ የነበሩ ሰዎች ከመጠለያው በመውጣት ለዳግም ስደት መዳረጋቸውን ጠቅሰዋል።
ፌዴራል መንግስት ብዙ እንደበጀተ ኤንጂኦዎች ተዘጋጅተው እንደሚጠብቁን ነው የተነገረን። እዚህ ስንመጣ ግን 1/4/5 የሆነ ሸራ ለአስር ሰው ነው የተሰጠን። ንፋት አለ፣ ዝናብ አለ። ያ ሸራው ራሱ ስስ ነው። አሁን ተቀዳዶ የግማሹ ቤት ተገንጥሏል።
አስተያየት ሰጪዎቹ በወቅቱ ምግብ አይቀርብም፣ ቢቀርብም በወቅቱ ከማከፋፈል ይልቅ ከዝኖ የማስቀመጥ አሰራር ስላለ ምግቡ ለተጎጂው አይደርስም፣ የአሰራር ተጠያቂነት የለም፣ የክልሉ የፌዴራሉም ሆነ የዞኑ መንግስት ለተፈናቃዮቹ ተገቢውን ትኩረት አልሰጡም የሚል ቅሬታ አላቸው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ ያሱ መስፍን ለአሜሪካ ድምጽ በሰጡት ምላሽ በተለያዩ ምክንያቶች የምግብ እጥረት መኖሩን አምነው በተለይም ተራድኦ አድራጊዎቹ ወቅቱን የጠበቀ የምግብ አቅርቦት አለማድረጋቸው ሁኔታውን እንዳባባሰው ጠቅሰዋል።
በተጠየቀው አግባብ ወቅቱን ጠብቆ አልገባላቸውም። በዚህ ምክንያት ተጠባባቂ ምግብ የሌላቸው አካላት እናቶችና ህጻናት በተለይም አረጋውያንና አካል ጉዳተኞች ለከፋ ችግር ሊደረጉ እንደሚችሉ እናምናለን። ስለዚህ የክርስቲያን በጎ አድራጎት ድርጅት ሲያርስ ከአመልድ ጋርና ከፌዴራል አደጋ ስጋት ጋር በመሆን ምግብ የሚያቀርቡ እነሱ ናቸው። በተለያዩ ምክንያቶች የምግብ እጥረት እንዳለ እኛም መረጃዎችን እየሰማን ነው። ከዚህ አንጻር ከክርስቲያን ተራድኦ ድርጅት ወይም ሲያርስ እና ከአመልድ ጋር ፈጣንና ተደራሽ የሆነ ምግብ መቅረብ አለበት የሚሉ ጥያቄዎችን እያቀረብን ነው።
ዓለም አቀፍ ተራድኦ አቅራቢዎች አሁንም በአካባቢው ያለውን ችግር በአግባቡ አልመዘኑትም ሲሉ ቅሬታ ያቀርባሉ። አቶ እያሱ
ይህን ያህል ገንዘብ መድበናል ከማለት ውጭ ተደራሽ የሆነ የምግብና የመድኃኒት አቅርቦት እያየን አይደለም። ከዚህ አንጻር የፌዴራል መንግስት ጉዳዩ ከሚመለከታቸው ሌሎች ተራድኦ ድርጅቶች ጋር ጥረት እያደረገ ነው የሚገኘው።
በተፈናቃዮቹ የሚነሱ የአሰራር ቅሬታዎችን ለማስተካከል የተጀመሩ ጥረቶችን አጠናክረው እንደሚቀጥሉም አረጋግጠዋል። ከሰሜን ወሎ ዞን የራያ ቆቦቹ አዲስ ቅኝ ድንጋይ ቀበሌ፣ ቡኩ መንደር፣ ኮባ አረንገቦ፣ ዋልሃ መንደር እንዲሁም ከጦርነት በኋላ በሰሜን ወሎ ዞን ሲተዳደሩ ከነበሩትና አሁን በህወሓት ኃይሎች ቁጥጥር ስር ከሚገኙት ራያ አላማጣ፣ ራያ አውፍላ፣ ራያ ባላ፣ አላማጣና ኮረም ከተማ አስተዳደሮች ከ70,000 በላይ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር ሲገልጽ የቆየ ሲሆን ከእነዚህ ውስጥ ወደ 20,000 የሚደርሱትን በድሌ ሮቃ መጠለያ ጣቢያ ከሁለት ወራት በፊት ማስፈር ተችሎ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። በዲጂታል ሚዲያ የአማራ ድምጽ የተሰኘ ድረገጽ አዘጋጅ እንዲሁም የቀድሞ የኢሳት ሪፖርተር ጎበዜ ሲሳይ ለ9 ቀናት የት እንደነበር ሳይታወቅ ሰኞ ዕለት ምሽት ትላንት ምሽት 3 ሰዓት ማለት ነው ቤቱ በር ላይ ያልታወቁ ሰዎች አምጥተው እንዳደረሱት ገልጿል። አስቴር ምስጋናው አነጋግረዋለች። የሕግ ባለሙያ ወይም ጠበቃው ከዚህ ቀደም ለአሜሪካ ድምጽ አስተያየት የሰጡት ጉዳዩን ወደ ፍርድ ቤት ሊወስዱት እንደሚችሉ ጥቆማ ሰጥተዋል። በተከታዩ ዘገባ እንዳስሰዋለን።
በዲጂታል ሚዲያ የአማራ ድምጽ የተሰኘው አዘጋጅ ጎበዜ ሲሳይ በመንግስት ታጣቂዎች ለ9 ቀናት ታፍኖ ተወስዶ እንደነበርና ትላንት ምሽት ላይ ታጣቂዎቹ በሩ ላይ አድርሰውት እንደሄዱ ለአሜሪካ ድምጽ ተናግሯል።
ወደ ባጥር ዘለው ነው የገቡት። ገብተው ቤቱን በኃይል ቆረቆሩት። ቀረጻ ቪዲዮ ይዘዋል። ቀረጻ የጀመሩት ሊዘርፉ የተደራጁ ወንበዶች ነው መሰል። ምክንያቱም ለማናቸው ስላቸው አይናገሩም፣ ኃይልም ለመጠቀም ይሞክራሉ፣ መሳሪያ ይዘዋል። በጣም ግራ ገብቶ ነበረ። ከዚያ በኋላ አንደኛው መታወቂያውን ሲያሳየ አንድ የጸጥታ ኃይል ባልደረባ የጸጥታ ኮሚቴ ደርባ እንደሆነ አየሁኝ። ከዚያ በኋላ ለዘጠኝ ቀናት ያህል ነው የቆየሁት። የቆየበትን ቦታ በደንብ በግልጽ ማወቅ አልቻልኩም። ዞሮ ዞሮ አዲስ አበባ ውስጥ ነው የነበርኩት። አንድ ትልቅ ግቢ ውስጥ ነው። ሌላ ሰው አይኖርበትም። እኔ እና ጠባቂዎች ብቻ ነበር እና ትናንትና ማታ 3 ሰዓት አካባቢ ከምሽቱ 3 ሰዓት ሰኞ ማታ ማለት ነው እንደወሰዱኝ መልሰው ቤቴ በር ላይ ጠውኝ ሂደዋል።
በምርመራ ወቅት ምንም አይነት ድብድባ እንዳልተፈጸመበት ገልጾ ለፋኖ ድጋፍ እንደሚያደርግ ሲገለጽለት እንደነበር ተናግሯል።
በምርመራ ወቅት ምንም የተጠቀሙት ኃይል የለም። እንደስገን በሰላም ነው ተመለስኩ። ከእነሱ በጣም ትልቅ ይፎ አድርገው ነው ፋኖ ትደግፋለህ እና ወልዲያ ውስጥ በነበረው ግጭት እጅ አለበት ኬሚሲ ዞን እንዲፈርስ ትፈልጋለህ እንዲታደርጋለህ ነው የሚሉት። በጣም ሁለተኛ ኦሮሞ ጠልነ የሚል ነገር ማንስተዋል። በጣም ያሳዝናል። ዞሮ ዞሮ የምርመራ ሂደቱ ያን ያህል ክፉ ነበር ማለት አልችልም።
የጎበዜ ሲሳይ ጠበቃ አዲሱ አልጋው በበኩላቸው ደንበኛቸው በመንግስት ታጣቂዎች ታፍኖ ተወስዶ የቆየ መሆኑን ገልጸው በቀጣይም ከደንበኛቸው ጋር ተነጋግረው ክስ እንደሚመሰርቱ ተናግረዋል።
ፍርድ ቤት አልቀረበም። መጀመሪያም ያለ ፍርድ ቤት ትዕዛዝ ነው ይዘውት የነበረ። የትኛውም የመንግስት የጸጥታ አካል አንድን ተጠርጣሪ ከያዘ በኋላ ከ48 ሰዓት ላልበለጠ ጊዜ ውስጥ ፍርድ ቤት ማቅረብ መቻል አለበት። ወይም ደግሞ በዋስ የሚለቅም ከሆነ ራሱ እዚሁ ላይ ፖሊስ ዋስ አስጠርቶ መልቀቅ ይቻል ነበር። ነገር ግን ለ9 ቀናት ያክል ያለምንም እንትን ያለበትም ሳይታወቅ ከጠበቃም እንደገና የተደርጎ ታስሮ መቆየቱ ያው ህገወጥ ድርጅት እንደሆነ ነው። ወደፊት ምን ማድረግ አለብን የሚለውን እንግዲህ ከደንበኛ ጋር ተመካክረን አንደኛ የቆየበት ሁኔታ ምንድን ነበር፣ ያቆዩበት አላማ ምንድን ነው፣ እነዚህና የመሳሰሉ ነገሮችን ከሱ መረጃ ከተለዋወጥን በኋላ እንግዲህ እሱ ጋር ተወያይተን የምንሄድበት ነው የሚሆነው።
የአማራ ድምጽ የተሰኘው የዲጂታል ሚዲያ አዘጋጅ ጎበዜ ሲሳይ ባለፈው እሁድ ሲቪል በለበሱ የመንግስት ታጣቂዎች ከመኖሪያ ቤቱ በአጥር ዘለው ደውት እንደነበር ጠበቃው መናገራቸውን መዘገባችን ይታወሳል። በጉዳዩ ላይ ከመንግስት ኮሙኒኬሽን አገልግሎት ምላሽ ለማግኘት ሞክረን አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ ዝግጅታችንን ነው በመከታተል ላይ የምትገኙት። በዝግጅቶቻችን ላይ አስተያየቶች ካሏችሁ፣ ጥቆማዎችን ማድረስ ካሰባችሁ horn@voanews.com የኢሜል አድራሻችን ነው። @voanews የፌስቡክ ገጻችን ተጠቅማችሁ በውስጥ መስመር መረጃ ልትልኩልን፣ አስተያየቶቻችሁን ልታደርሱን ትችላላችሁ። #voanews የትዊተር ገጻችን ነው። ተከተሉን፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም ጥቆማዎቻችሁንም አድርሱን። አሁን ወደ ተከታዩ ዘገባችን እንወሰዳችሁ። የኢትዮጵያ መንግስት የነዳጅ ውጤቶች መሸጫ ላይ ካለፈው ሚያዝያ 30 ጀምሮ የዋጋ ጭማሪ አድርጓል። ጭማሪውን ተከትሎም ክልሎች የትራንስፖርት ታሪፍ ማሻሻያ ያደረጉ ናቸው ወይም ጭማሪ እያደረጉ ናቸው። ዓለም አቀፉ የነዳጅ ዋጋ ጭማሪ በነዳጅ ማረጋጊያ ፈንድ ወይም ድጋፍ ላይ ከ10 ቢሊዮን ብር በላይ ጉድለት በማስመዝገብ ጭማሪውን ለማድረግ እንደተገደደ መንግስት ሲገልጽ፣ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ግን እርምጃው ወቅቱን የጠበቀ አይደለም ይላሉ። እርምጃው አሁን ያለውን የዋጋ ንረትም ያባብሰዋል የሚል ስጋት አላቸው። ሞያዊ አስተያየታቸውንም አካፍለውናል። አዲስ ቸኮል ነው ዘገባውን ያደረሰን፣ እንደሚከተለው ይቀርባል።
በነዳጅ የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ያስታወቀው ባለፈው ሳምንት ነበር። ሚኒስቴር መስሪያ ቤቱ ባወጣው መግለጫ እንዳመለከተው የቤንዚን ዋጋ ቀድሞ ይሸጥበት ከነበረው 31 ብር ከ74 ሳንቲም ወደ 36 ብር ከ80 ሳንቲም ከፍ ሲል፣ በሊትር 28 ብር ከ98 ይሸጥ የነበረው ናፍጣ ደግሞ በአዲሱ ዋጋ ማስተካከያ በ35 ብር ከ43 ሳንቲም እንዲሸጥ ተወስኗል። የዋጋ ጭማሪው ኬሮሲን፣ ከባድና ቀላል ጥቁር ናፍጣ እንዲሁም የአውሮፕላን ነዳጅ ጭምር የሚመለከት ነው። የንግድና ቀጠናዊ ትስስር ሚኒስቴር ዴታ አቶ ሀሰን መሐመድ ከዚህ ወፍስ ለአሜሪካ ድምጽ በሰጡት ቃል የኢትዮጵያ መንግስት በሐምሌ ወር የነዳጅ ማስተካከያ እንደሚያደርግ ገልጸው ነበር። በማስተካከያው መሰረት በአገሪቱ ካሉ 1.4 ሚሊዮን ተሽከርካሪዎች መካከል ለህዝብ ግልጋሎት የሚሰጡ 300 ሺህ ተሽከርካሪዎች ብቻ የነዳጅ ድጎማ ተጠቃሚ እንደሚሆኑና ቀሪዎቹ 1.1 ሚሊዮን የሚሆኑ ተሽከርካሪዎች ግን ቀስ በቀስ ነዳጅን ባለም ገበያ የሚገዙበት አቅጣጫ መቀመጡን አስታውቀው ነበር። እስከ ሐምሌ ድረስም ሁሉም ተሽከርካሪዎች የድጎማ ተጠቃሚ እንደሚሆኑ ተናግረው ነበር። ይሁንና ሐምሌ ከመድረሱ በፊት የነዳጅ ዋጋ ጭማሪ ተደርጓል። ለመጨረሻ ጊዜ ዋጋ ማስተካከያ በተደረገበት የታህሳስ ወር ቤንዚን በሜትሪክ ቶን 870 የአሜሪካ ዶላር እንዲሁም ናፍጣ በሜትሪክ ቶን 730 የአሜሪካ ዶላር ሲሸጡ እንደነበርና አሁን ግን የነኚህ ምርቶች ዋጋ ቤንዚን በሜትሪክ ቶን 1028 እንዲሁም ናፍጣ ደግሞ 1138 ዶላር በሜትሪክ ቶን እየተሸጡ መሆናቸው ነው ያመለከተው። ይህ ደግሞ በነዳጅ ማረጋጋያ ፈንድ በአማካይ ወደ ተጠቃሚው መተላለፍ የነበረበት 10 ቢሊዮን ብር ጉድለት እንዲመዘገብ ማድረጉን አስረድቷል። አሁንም ቢሆን የነዳጅ ጥቶችን መሸጫ ዋጋ 85% ጫና መንግስት መሸከሙንና ይህ ባይሆን ኖሮ በሚያዝያ ወር የቤንዚን መሸጫ ዋጋ 66 ብር ከ75 ሳንቲም እንዲሁም ናፍጣ ደግሞ 73 ብር ይሆኑ እንደነበር የሚኒስትር መስሪያ ቤት መግለጫ ያስቀምጣል። በእርምጃው መነሻና አግባብነት ላይ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማን አናግረናቸዋል።
እንግዲህ መነሻውም ይመስለኝ በተለይ ራሽያና በዩክሬን ማጀት ያደረገው ጦርነት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ እንደሆነ ይታወቃል። በዚህም ዋናው መንስኤ ራሽያ የነዳጅ አቅራቢ ከሚባሉት መጀመሪያውን ተርታ አንደኛ ደረጃ የምትይዝ ሀገር ናት እና በዛ ምክንያት ዋጋው በዓለም ደረጃ ጨምሯል። ሀገሪቷ ደግሞ ከዛ ውጭ የምታስገባው ምርት ስለሆነ በማስገባት ሂደቱ ላይ የመንግስት ወጪ በከፍተኛ ደረጃ መጨመሩ ይታወቃል። ማስገባቱ ለዛ ይመስለኛል የጨመሩ።
መንግስት ዋጋ ንረቱን ለማረጋጋት የመደበው በጀት ላይ እስከ 10 ቢሊዮን ብር ጉድለት ተከስቶ ዋጋ ለመጨመር መገደዱ ቢናገርም ፕሮፌሰር መንግስቱ ግን የነዳጅ ውጤቶች ዋጋ ጭማሪ አሁን በልዩ ልዩ ምርቶች ላይ የሚታየውን ዋጋ መናር የሚያባብሰው ከመሆኑ አንጻር ውሳኔው ትክክለኛውን ጊዜ እየጠበቀ አይደለም ሲሉ ተችተዋል።
በአጠቃላይ እንደው ሲታይ ገሪቷ በድጎማ ተጠቃሚው ትስጥ የሚለውን የሚደገፍ አይደለም። በድጎማ ሁሌ መኖር የለበትም። ድጎማ በተለያየ ጊዜ ቀስ በቀስ መነሳት አለበት። ግን አሁን ያለንበትን ጊዜ ህዝቡ እየተማረረበትን ያለውን የዋጋ ግሽበት ስንመለከት ይሄ ድጎማ ለማንሳት የተጀመረው ጥረት ጊዜውን የጠበቀ አልመስለኝም። እኔ የዋጋ ግሽበቱን የሚያባብሰው ይመስለኛል። የነዳጅ ዋጋ መጨመር ሌሎች ምርቶችም ላይ በከፍተኛ ሁኔታ ስለሚንጸባረቅ የሌሎች ምርቶችን የምግብ ዋጋን ጨምሮ የተለያዩ ምርቶች ላይ ዋጋ ስለሚጨምር ተጽዕኖ የጎላ ይሆናል። ምናልባት ጊዜውን የጠበቀ አልመሰለኝም። በተወሰነ ደረጃ የዋጋ ግሽበቱ የሚረጋጋበትን ሁኔታ ጠብቆ ግን በሂደት ማንሳት ይገባ ይሆናል። ለጊዜው እንግዲህ አገሪቷ ለነዳጅ የምታወጣውን ወጪ በተወሰነ ደረጃ ዋጋውን በመጨመር ከበርስ በማድረግ የመንግስትን ጫና በተወሰነ ደረጃ እንዲቀንስ ይመስላል። ግን በሌላ በኩል ደግሞ መንግስት ላይ የሚኖረውን ጫና ከህብረተሰቡ የሚፈጠረውን ጫና በዋጋ ግሽበቱ መባባስ ምክንያት የሚፈጠር ጫና መኖሩንም ጎን ለጎን ማየት አስፈላጊ ነበረ ብዬ አምናለሁ።
መንግስት በዚህ ረገድ የሚለው ለድጎማ ካዘጋጀው በላይ እላፊ 10 ቢሊዮን ብር መጣቢና ከአቅም በላይ ስለሆነ ነው የሚል ነገር አላቸው።
ስማ መንግስት በከፍተኛ ሁኔታ እየደጎመው እንደሆነ ይታወቃል። ከሌሎች ሀገሮች ነዳጅ ዋጋ አንጻር ዝቅተኛ ነው የሀገራችን ዋጋ። ጊዜው አይደለም ከማለት ውጪ ድጎማ መነሳቱ ትክክል ነው። መንግስት ብዙ ወጪ ዳርጓል፣ ብዙ ጫና ዳርጓል። በተለይ ደግሞ አሁን የውጭ ምንዛሬ እጥረት ባለበት ሁኔታ ውስጥ ስላለ ጫናው ትልቅ ነው። ግን ደግሞ የሚያስከትለው ተጽዕኖ መልሶ መንግስት ላይ በሌላ በኩል ጫና ያሳድራል። በህብረተሰቡ የመጣውን ሮሮ ዋጋ ንረት ምክንያት ማለት ነው።
የንግድና ቀጠናዊ ትስስር ሚኒስቴር የዋጋ ማስተካከያ ያደረገበት መግለጫ ላይ የነዳጅ ውጤቶች ዋጋ ማስተካከያ መነሻ በማድረግ በሌሎች ምርቶች ላይ ያለ አግባብ ዋጋ የሚጨምሩት ላይ እርምጃ ወስዳለሁ ቢልም ፕሮፌሰር መንግስቱ ከተማ ግን እርምጃው ውጤታማ ይሆናል የሚል እምነት የላቸውም።
እኔ ውጤታማነቱን በጣም እንጠራጠራለሁ። ቁጥጥር የሚለው ነገር በአጠቃላይ ከባድ ነው የሚሆነው። የትኛውን ተቆጣጠር ትችለዋለህ የሚለው ኢምፕሊመንት ማድረጉ በጣም ከባድ ነው። ምንም እንኳን እቆጣጠራለሁ ብሎ እንደዚህ አይነት የተዘጋጁ ግኖችን የማስፈራራት አይነት እንትን ቢኖርም መቆጣጠሩ ግን ከባድ ነው። ለመቆጣጠር የሚወጣው ጊዜ ደደስ ዋቴሮስ ከሚደረገው የዋጋ ጭማሪ ወይም ቅናሽ አንጻር ስለን እኔ ውጤታማነቱን እጠራጠራለሁ።
በአሁኑ ሰዓት ክልሎች ከከተማ ወደ ሌላ ከተማና በከተማ ታክሲ አገልግሎት ላይ የታሪፍ ማሻሻያዎችን እያደረጉ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በዚህ ጉዳይ ላይ ተጨማሪ ማብራሪያዎችና መረጃዎችንም ይዘንላችሁ እንመለሳለን። ይህ የነዳጅ ዋጋ ጭማሪው በኑሮ ላይ ምን ተጽዕኖ አምጥቷል፣ አስከትሏል? አስተያየቶቻችሁን አካፍሉን፣ አድርሱን። በድምጽም አስተያየታችሁን መላክ ትችላላችሁ። ወደ ተከታዩ ዘገባ እንውሰዳችሁ። ወደ ዓለም አቀፍ ዘገባ ነው የምናልፈው። ፊንላንድ እና ስዊድን በያዝነው ወር መገባደጃ ኔቶን ለመቀላቀል ይፋ ማመልከቻ ያስገባሉ ተብሎ ይጠበቃል። ሩሲያ በዩክሬን ላይ ያለ አንዳች ቆስቋሽ የፈጸመችው ወረራ በአውሮፓ ያለውን የጸጥታ ይዞታ ለውጦታል ያሉት ሁለቱ አገሮች በክሬምሊን አማካኝነት የተደቀነው የኒውክሌር ስጋት ህብረቱ ሊሰጥ የሚችለውን በጋራ ራስን የመከላከል ብቃት ይጠይቃል ብለዋል። ሄነሪ ሪጅዌል ከሄልሲንኪ ያጠናቀረውን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል።
ለበርካታ አስርተ ዓመታት ኔቶና ሩሲያ በአውሮፓ የበላይነትን ለመቆናጠጥ ሲፋለሙ በነበረበትና የቀዝቃዛው ጦርነት ካንዳች አሳሳቢ ደረጃ ደርሶ በነበረበት ወቅት ሳይቀር ፊንላንድ ጥንቃቄ የተሞላበት የገለልተኝነት አካሄድ ነበር የመረጠችው። በወራት እድሜ ውስጥ ታዲያ ሁኔታዎች ጨርሶ ተቀያየሩ። አሁን ፊንላንድ ኔቶን ለመቀላቀል ከደጃፍ ቆማለች። ቲቲ ቱፕራይነን የፊንላንድ የአውሮፓ ጉዳዮች ሚኒስትር ናቸው።
It's clear that everything has changed since Russia started the war in Ukraine.
ሩሲያ በዩክሬን ጦርነት ከጀመረች በኋላ ሁሉም ነገር መለወጡ ግልጽ ነው። እናም አሁን ብሔራዊ ጥቅማችንን በሚያስከብር መልኩ የራሳችንን ውሳኔ ማድረግ አለብን። የፊንላንዳውያንና የፊንላንድን ደህንነት ለማረጋጋት የተሻለው መንገድ ምንድነው? የምዕራቡ ዓለም አካል ነን። እናም አሁን የምታዩት ይህ የኔቶ አባልነት ጉዳይ እንደ ምዕራቡ ዓለም የውህደት ማጠናቀቂያ ተደርጎ ሊታይ ይችላል።
ሩሲያ ዩክሬንን ከወረረች በኋላ የህዝብ አስተያየት ተለውጧል። ባለፈው አመት መገባደጃ ላይ ከፊንላንድ ህዝብ 1/4 ብቻ ነበር አገራቸው ኔቶን ትቀላቀል ወይ የሚለውን ሐሳብ ይደግፉ የነበሩት። በቅርቡ የተካሄዱ የህዝብ አስተያየት መመዘኛዎች ግን 76% ህዝብ አሁን የአገሩን የኔቶን ጥምረት መቀላቀል ይደግፋል። በካሉታ ይሄልንስኪ ነዋሪ ናቸው።
እንዲህ ያለ ቀጥሎ ሊያደርግ የሚችለው ሊታወቅ ከማይችል ጎረቤት ጋር ካሁን ቀደም እንደኖር ነው መቀጠል አንችልም። እናም ሁነኛ የደህንነት መፍትሄ የምናገኝበት ብቸኛው አማራጭ ኔቶ ነው።
If you look at the geographical facts, we are the only
መልክዓ ምድራዊ እውነታዎችን ብትመለከቱ እኛ ብቻ ነን የኔቶ አባል ያልሆን ነው። እስካሁን በሞስኮ ያልተወረረን የሩሲያ ጎረቤት አውሮፓዊ ሀገር በመሆኑም ያ ለምን ኔቶን መቀላቀል እንዳለብን ግልጽ የሚያደርግ ይመስለኛል። ያንንም ያህል ሩሲያን አላምንም።
ሳና አልትም ሌላዋ በጉዳዩ ላይ አስተያየት ሰጡ። ዮሐና ከተማይቱ ነዋሪ ናቸው። አሁን ፊንላንድ እስከዛሬ ድረስ ያልተጣመረ አባልነት ከነበራት ስዊድን ጋር በጋራ ጥምረቱን ለመቀላቀል የሚያስችላቸውን የአባልነት ማመልከቻ እያሰናዳች ነው። ኔቶ በበኩሉ የፊንላንድንና ስዊድንን አባልነት በደስታ እንደሚቀበል ግልጽ አድርጓል። ይህም በመጪው ጥቂት ወራት ውስጥ እውን ሊሆን ይችላል። ሁለቱም የአውሮፓ ህብረት አባል አገሮች ናቸው። ሁለቱም ኃይሎቻቸው በኔቶ ወታደራዊ ልምምድ በመደበኛነት ይሳተፋሉ። በአርክቲክ ውጊያ ጥበብም የተካኑ ናቸው። የኔቶ አባል በሚሆኑበት ጊዜም ሩሲያ ሰፊ ወታደራዊ ይዞታ ባላት ባልቲክና ሰሜናዊ አውሮፓ የጥምረቱን አቅም በእጅጉ ያሳድጋሉ ተብሎ ይታመናል።
ወደፊት በህብረቱ ውስጥ ጎላ ያለ ቁጥር ያለው የኖርዲክ ሀገሮች ቡድን ይኖራል። ይሄ ደግሞ ትርጉም አለው። ሁለተኛው ደግሞ ወታደራዊ አቅምና ዕውቀት ነው። ስለሆነም ባለፉት አመታት ውስጥ የገነባነው ዘመናዊና ብቃት ያለው የመከላከያ ኃይል ያለን ይመስለኛል።
ሩሲያ፣ ፊንላንድና ስዊድን ኔቶን የተቀላቀሉ እንደው ተነጥላ ከፖላንድና ሉቴኒያ መካከል በሚትገኘው ግዛቷ ካሊንግራድ የኒውክሌር ጦር መሳሪያ የማከማቸት ሐሳብን ጨምሮ ወታደራዊ ቴክኒካዊ አጻፋ ያለችውን እርምጃ ወስዳለው ስትልዝታለች። ይሁንና እንዲህ ያለው የኒውክሌር ዛቻ ያልተፈለገ ውጤት ሳያስከትልባት አልቀረም። ቻርሊ ሳሎኒየስ ፓስተርናክ በፊንላንድ የዓለም አቀፍ ጉዳዮች አጥኚ ናቸው።
It is speaking out this threat in a way that we did not really even
በቀዝቃዛው ጦርነት ወቅት እንኳን ባላየነው መልኩ አሳሳቢነት የደቀነ ስጋት ነው። ይህም ለፊንላንድ የፖለቲካ ልሂቃን የሀገራችን የመከላከል ኃይል ጠንካራ ሊሆን ይችላል፣ ነገር ግን የኒውክሌር አደጋ ስጋትን ሊያስቀይር የሚችል እጅግ ጠንካራ የመከላከል ኃይል መገንባት በፍጹም አንችልም። ስለሆነም ይህንን ለማሳካት ብቸኛው መንገድ ኔቶን መቀላቀል ነው የሚያስብል ነው።
የሩሲያው ፕሬዝዳንት ቭላድሚር ፑቲን ዩክሬንን ከመውረራቸው አስቀድሞ ኔቶ በመስራቅ አውሮፓ ያለውን ኃይል እንዲያስወጣ ነበር ጥያቄያቸው። አሁን ታዲያ ህብረቱ እንዲያውም አዳዲስ አባል አገሮችን ለመቀበል እየተዘጋጀ ይመስላል።
To now have radically changed these two countries.
አሁን እነዚህ ሁለት ሀገሮች የጸጥታና የመከላከያ ፖሊሲ አስተሳሰብ በጥቂት ወራት ውስጥ ከመሰረቱ እንዲለወጥ ማድረጋቸው በእርግጠኝነት ሌላው የፑቲን የስትራቴጂክ ኪሳራ ተደርጎ ነው።
ለፊንላንድና ለስዊድን የኔቶ አባልነት ከቀድሞ ስትራቴጂያዊ እይታቸው አንጻር ሲታይ ከባህር በሰፋ ለውጥ የሚመስል ነው።
የዜና እና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት። ወደ ሁለተኛው አጋማሽ እና መደበኛ የሳምንታዊ ቅንብሮች ወደ ምናስተላልፍበት ክፍለ ጊዜያችን እናልፋለን። በቅድሚያ የማክሰኞ ምሽት ትምህርት በዛሬው የትምህርት መሰናዷችን ወደ ደቡብ ክልል ነው የምንወስዳችሁ። በደቡብ ክልል ጦርነትና ግጭት ባሉባቸውና በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደ አዲስ እንዲፈተኑ ትምህርት ሚኒስቴር እንደወሰነላቸው የክልሉ ትምህርት ቢሮ አስታውቋል። የድሉ ተጠቃሚ ይሆናሉ ከተባሉ ከ2000 በላይ ተማሪዎች ውስጥ አስተያየታቸውን ለቪኦኤ የሰጡ ተማሪዎች በውሳኔው መደሰታቸውን ገልጸው ካለፈው የተሻለ ውጤት ለማስመዝገብ ከወዲሁ እየተሰናዱ መሆኑንም ተናግረዋል። በተመሳሳይ ችግር ከዝቅተኛ ውጤት ያስመዘገቡ የሌሎች ክልል ተማሪዎች እንዲፈተኑ ተወስኖላቸው በደቡብ ክልልም በተለይም የኮንሶ ዞን የአማሮና የአሌ ወረዳ ተማሪዎች አለመካተታቸው በውሳኔው ላይ የፍትሃዊነት ጥያቄ አስነስቶ የአሜሪካ ድምጽ ዘገባ ማስደመጡን አይዘነጋም። የዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ያሰማናል።
የደቡብ ክልል ትምህርት ቢሮ ምክትል ኃላፊ አቶ ገለቦ ጎልቶሞ በጸጥታ ችግር ምክንያት ውጤታቸው መበላሸቱ ታምኖበት በደቡብ ክልል የኮንሶ ዞን የአማሮና የአለልዩ ወረዳ የ2013 የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች ከ2014 ተፈታኞች ጋር እንደ አዲስ እንዲፈተኑ ተወስኗል ብሏል።
ዘንድሮ እንደሚታወቀው በግጭት ውስጥ ከነበሩበት ጊዜ አለመረጋጋት ስላለ ተረጋግቶ ስለማያንም ተረጋግጦ ካላነበ ደግሞ የሚፈለገው ገድላ ማምጣት ስለማይችል በዚህ መንገድ ከነሱ አቅም በላይ የሆነ በራሱ ተማሪው በራሱ ጊዜ ሳያነብ የቀረ ሳይሆን አለመረጋጋት ነው። ጦርነት እና ግጭት ካለ አለመረጋጋት አለ። አለመረጋጋት ውስጥ የሆነ ሰው ተረጋግቶ አንብቦ ተረድቶ ፈተናውንም በዚህ ልክ ተፈትኖ ውጤት ማምጣት የሚቻልበት ኤንቫይሮንመንት ስላልነበረ በተለየ መንገድ እነዚህ በጦርነትና በግጭት ውስጥ ያሉት እንዲታይ ተብሎ ተወስኖ መደበኛ ተማሪዎች ጋር እንዲፈተኑ እየተወሰነበት
በሶስቱም አካባቢዎች ፈተናውን የሚወስዱ ተማሪዎችን ቁጥር አስታውቀዋል። አቶ ገለቦም
አጠቃላይ በሶስቱም መዋቅር አካባቢ 2013 ላይ ተፈተነው በግጭት ውስጥ የነበሩት አጠቃላይ ወደ 2023 አካባቢ ተማሪዎች እንደገና ዳግም ከ2014 መደበኛ ተማሪዎች ጋር የሚፈተኑ ይሆናል።
ቪኦኤ ከኮንሶ ዞን ከአማሮና ከአለልዩ ወረዳ ካነጋገራቸው ተማሪዎች ውስጥ ተማሪ በተለይም ታከለን እድሉን በማግኘታቸው የተሰማትን በስልክ ለአሜሪካ ድምጽ ተናግራለች።
በእርግጠኝነት በጦርነት ምክንያት ምንም አልተማርንም ማለት ይቻላል። ትንሽ የቻልነውን ያህል ፈተን ነበር። ውጤታችን ደግሞ እንዴት ሆነ? ዝቅተኛ ውጤት ያመጣ ነው። በጣም አዝነን ነበር የምር። ግን አሁን ከእንደገና ትፈተናላችሁ ምናምን ሲባል በጣም ደስ ይለናል። ካለፈው የተሻለ ውጤት ለማምጣት ትላንትን የሰማሁት ከትላንት ጀምሬ ማታ ጀምሬ አሁን ዝግጅት እያደረኩ ነው። የተሻለ ውጤት ሰርቼ ዩኒቨርሲቲ እገባለሁ ብዬ አስባለሁ።
በኮንሶ ዞን ከአራት ከተማ የመሰናዶና ሁለተኛ ደረጃ ትምህርት ቤት ተማሪ ጌታሁን ኩሴን በተሰጠው እድል ደስተኛ መሆኑን ገልጦ አሁን ተስፋ መሰነቁን ተናግሯል።
እኔ ደግሞ እንትን ያለልኝ ያለኝ እኔም ይሄ ራሱ ያለፈው ራሱ እንደወደቁ አላሰብኩም እንዳለፍኩ ማሰብኩት አሁንም ቢሆን ያው እንትን አይደለም እንትን አደርጋለሁ እንደማልፈው ተስፋ አደርጋለሁ።
ቤተልሔም ግን አሁንም የአካባቢው የጸጥታ ሁኔታ አለመረጋጋቱን ገልጣም ጫናው ሊቀጥል ይችላል የሚል ስጋት እንዳላት ተናግራለች።
መንግስት ይህን ታሳቢነት ቢያደርግልን ደስ ይለኛል። አሁንም ግጭቱ እንዳለው ነው። ብዙ ሰው እያለቀ ነው። ደግሞ ከተማው ላይ አካባቢው ላይ እርሻ ጦርነት እያለ ለአንተም ለትምህርት ምቹ አይደለም ለማንበብ። ከዚህ በኋላ ያለውን ነገር በእርግጠኝነት ማውራት አልችልም፣ ምክንያቱም አሁንም ሰላም አይደለም።
ሌላም አስተያየቱን የሰጠን የ2013 ዓመተ ምህረት ተፈታኝ የነበረው ተማሪ ይልቃል ፍቅሩም ያሳለፉት የትምህርት ዘመን አስቸጋሪ መሆኑን አብራርቷል።
በሙሉ ልብ አልተማርንም። እንደገና ትምህርት ቤታችን ሆስፒታል አጠገብ ነው። በየቀኑ ሰው እየተመታ እየቆሰለ እየሞተ ይመጣል እና እኛ ሁከት ነው የሚፈጠረው። ሆስፒታል አጠገብ ነው እንዳልኩ ትምህርት ቤታችን። ስለዚህ የምንማረውን አቋርጠን ነው የምንወጣው። እንደገና ደግሞ ትምህርት የጀመርነው አራተኛው አካባቢ ነው። 11ኛ ክፍል ሁለተኛ ሴሚስተር አልተማርንም። ጦርነቱ እንዳለ ሆኖ ማለት ነው። ስለዚህ አራተኛው አካባቢ ጀምረን ገና ዩኒቱ ምናምን እያለ ነው 9ኛው ላይ ትፈተናላችሁ ምናምን ይባል እንትን ነበር። ከዛ በጣም ደንግጠን በቃ ልናቆም ሁላ ነበረ ትምህርት ማለት ነው። በቀጣይ እንፈተናለን ምናምን ብለን ከልጆች ጋር እያወራን እያለ ቀጣይ እንደሚፈጠር ስለማናውቅ አሁን እንደበቃላለን እንድለን ሞክር ምናምን ብለን
ከወዲሁ ዝግጅት መጀመሩን ገልጧል።
የሚጠበቅብንን ዝግጅት እናደርጋለን። የቀረውን ፈጣሪ ያውቃል። ያው መንግስትንም እናመሰግናለን ችግራችንን ስለሰማን ማለት ነው።
ተማሪዎቹ የጸጥታ ችግር አሉታዊ ተጽዕኖ የፈጠረው በፈተና ውጤታችን ላይ ብቻ ሳይሆን በመማር ማስተማር ሂደትና በዝግጅት ወቅትም ጭምር ነው ምር በማለት ሲሞታቸውን አቅርበዋል። ይሁን እንጂ የተፈቀደላቸው ፈተናውን ብቻ እንዲወስዱ ነው ሲሉ የክልሉ የትምህርት ቢሮ ምክትል ኃላፊ አቶ ገለቦ ተናግሯል።
የክፍል ውስጥ ትምህርት አጠናቀዋል። አስፈላጊ ስላጠናቀቁ አሁን ቀጣይ በአቅራቢያ ባሉ ሁለተኛ ደረጃ በተማሩበት ትምህርት ቤቶቹ የቲቶራል እንዲጋፍ እያደረጉላቸው እንዲያግዟቸው እንዲደግፏቸው ይደረጋል። ሁለተኛ ግን ተማሪዎቹ በቤታቸው ሆነ በደንብ አንብቦ ቁጭ ብሎ በቤታቸው በደንብ አንብቦ ላይብሬሪዎችም በትምህርት ቤቶች በመገኘት ላይብሬሪ በመጠቀም ትምህርት በመደጋገፍ ዝግጅት እንዲያደርጉ ይደረጋል ማለት ነው።
ከዚህ በፊት በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓ.ም መደበኛ ተፈታኞች ጋር እንዲፈተኑ ትምህርት ሚኒስቴር መወሰኑና ያንን ውሳኔ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የማክሰኞ ምሽት ትምህርት መሰናዷችንን ነው ያዳመጣችሁት። አድማጮች በእያላችሁበት በምትገኙበት አካባቢ ሆናችሁ በትምህርት መሰናዷችን ላይ ባለሙያዎችን ጋብዘን እንድናወያይላችሁ እንዲመለስላችሁ የምትፈልጓቸውን ጥያቄዎች አድርሱን። አስተያየቶቻችሁንም እንጠብቃለን። አሁን ወደ ማክሰኞ ምሽት ሌላው ሳምንታዊ ቅንብር ነው የምናልፈው፣ ንግድና ምጣኔ ሀብት። መንግስት ዋጋ ለማረጋጋት ከውጭ የሚገቡ የምግብ ሸቀጥ ዋጋዎች ላይ እንደ ፍራንኮ ቫሉታና የመሳሰሉትን የቀረጥ ቅነሳዎችን በማድረግ የወሰዳቸው እርምጃዎች ጊዜያዊ እንጂ ዘለቄታዊ መፍትሄዎችን እንደማያስገኙ በኢትዮጵያ የኢኮኖሚስቶች ወይም ደግሞ የንግድና ምጣኔ ሀብት ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ለማ ለአሜሪካ ድምጽ ገለጹ። ከውጭ አገር የሚገዛውን ስንዴ በአገር ውስጥ መተካትም በአጭር ጊዜ ውስጥ ተግባራዊ የሚሆን እንደማይመስላቸው በመግለጽ ሙያዊ አስተያየታቸውን አካፍለውናል። ደረጀ ደስታ ነው ያነጋገራቸው፣ እንደሚከተለው ይቀርባል።
መንግስት ዋጋ ለማረጋጋት ለምሳሌ የግዢ ሁኔታን የፍራንኮ ቫሉታና ከውጭ በሚገቡ የምግብ ሸቀጦች ላይ ከቀረጥ ነጻ የማድረግ እርምጃዎችን የወሰደ መሆኑን አስታውቋል። አሁን የገንዘብ ሚኒስቴር መጋቢት 30 ያወጣው አለ። ለምሳሌ እንደ ዘይት፣ ስንዴ፣ የህፃናት ወተት፣ ሩዝ ያሉትን የውጭ ምንዛሬ ፍቃድ ለስድስት ወር ምንጩ በብሔራዊ ባንክ እንዲረጋገጥ በሚል ነው እንግዲህ እንዲገባ የፈቀደው። ይህ ምን ያህል ገበያውን ሊያረጋጋ ይችላል ብለው ነው የሚያስቡት? እንደዚህ ያለው
መንግስት እየወሰደ ያለው እርምጃ እንደ ጊዜያዊ መፍትሄ ጥሩ ነው፣ በተወሰነ ደረጃ ያረጋጋዋል። አሁንም እየታየ ያለው መጀመሪያ ከነበረው ሁኔታ በተለይ የዘይትን ምርት ብናይ የማረጋጋት ሁኔታ ታይቷል። ግን ይሄ ጊዜያዊ መፍትሄ ነው የምንለው እና በጣም በዘላቂነት የሚያቆይ ነገር አይሆንም፣ ሌሎች እርምጃዎች መወሰድ አለባቸው የሚል ነው የኔ ሀሳብ። ምናልባት መጠቃቀስ የሚያስፈልግ ይሆናል፣ አሁን ካለው ውጭ ማለት ነው። እርግጥ ነው የዚህ የውጭ ምንዛሬ እጥረት ባለበት ሁኔታ በዚህ በፍራንኮ ቫሉታ ባል ተቃጣኞቹ ሁሉ የማስገባት እና የሚገቡ ምርቶች ላይ ደግሞ የሚጣለውን ቀረጥ የመቀነሱ ሁኔታ ዋጋ ላይ ፖዚቲቭ የሆነ ተጽዕኖ ይኖረዋል። ዋጋ የማረጋጋት ግን ሌሎች እርምጃዎች ደግሞ በቀጣይ ያስፈልጋሉ። ይሄ ጊዜያዊ መፍትሄ ስለሚሆን ማለት ነው።
በሸቀጦች ዋጋ ላይ ከዚህ በፊት እንግዲህ የዋጋ ግሽበቱ እርስዎም እንዳሉት ቀደም ሲሉ በኮቪድም ከዚያም በኋላ በጦርነቱ እንዲሁም ደግሞ አሁን የዩክሬን ጦር የተፈጠሩ አደጋዎችን ማንሳት እነዚህ ሁሉ ተደማምረው አሁን ያለውን ከዋጋ ግሽበቱስ ጋር ከዋጋ ንረቱስ ጋር እንዴት ነው የተያያዘ ያለውን ኢትዮጵያ ውስጥ?
አዎ አሁን እንግዲህ ያው በጥናት የተደገፈ ባይሆንም ገና አሁን እዚህ ተጽኖ አልተጠናም። ከጦርነቱ በፊት ያለው ሁኔታ ነው የምናውቀው። ግን አሁን በገበያ ላይ እንደሚታየው እንደ አንድ ሸማች ወይም እንደሚታዘብ ሰው አብዛኛው ምርት ዋጋ በጣም በከፍተኛ ሁኔታ እየጨመረ ነው። ለምሳሌ የቤት ምርቶች እና ዋጋው በከፍተኛ ሁኔታ ጨምሯል። ይህንንም በተወሰነ ደረጃ ተጽዕኖውን ለመቀነስ በሚል መንግስት የተለያዩ ሁኔታዎች ከውጭ በራሱ ገበያ ውስጥ በመሳተፍ ከውጭ እያስገባ የማከፋፈል አይነት ስራ እየሰራ ነው እንጂ በጣም በከፍተኛ ሁኔታ ዋጋ ጨምሯል። ዘይትም የስንዴና የስንዴ ውጤቶችም ጭማሪ በጣም ከፍተኛ ነው። በፊትም ወደ 30% አካባቢ የሚደርስ ነው የተገመተው። አሁን ደግሞ ከዛ በላይ እንደሆነ ይታወቃል። ግን በቁጥር ለመናገር ያው ጥናት ያስፈልገዋል።
ሌላው የሚለው መንግስት የአገር ውስጥ ምርትን ማሳደግ በምግብ ራስን ለመቻል የሚል ነገር ይነሳል። አሁን ሰሞኑንም እንግዲህ አቮካዶ ምርት እንደዚህ ያሳዩ ነበረ። ሌላው የስንዴ በተለይ ዋናው እሱ ነው። የስንዴ በከፍተኛ ደረጃ እየተመረተ መሆኑን ይገልጻል። ይሄም በቅርቡ በምግብ ራስን ያስችላል እየተባለለት ይነገራል። ይሄ ሲባል ትንሽ የቆየ ይመስላል እና እዚህ ላይ ያስተዋሉት ነው ይሄንን
አሁን በመንግስት ደረጃ እየተወሰደ ያሉ እርምጃዎች ከተባሉት አንዱ የሀገር ውስጥን ምርት የማበረታታት ሂደት አለ። ለምሳሌ የስንዴን ምርት በበጋ ወቅት ለማምረት ተብሎ በመስኖ የመስኖ አጠቃቀምን የማስፋት ጥረት አለ። የተቀመጠው እቅድ ከውጭ የሚገባውን የስንዴ ምርት ሙሉ በሙሉ እናስቆማለን የሚል እቅድ ተይዞ እየተሰራ ነው። አሁን ባለው ሁኔታ ግን እኔ እንደ አንድ ሰው ያንን በአጭር ጊዜ ወይም በአጭር ዓመታት ውስጥ ማስቆም ከባድ ይመስለኛል። ከውጭ የሚገባውን ምርት መጨመሩ የሀገር ውስጥ ምርት ላይ ትኩረት ማድረጉ ጥሩ ነው፣ እሱ መስፋፋት አለበት። ግን ደግሞ በሌላ በኩል በአንድ በኩል ምርት የስንዴ ምርትን አሳድገናል በበጋ እያመረትን ነው እያልን፣ በሌላ በኩል ደግሞ ከምርት ውጭ የሆኑ አካባቢዎች አሉ። አሁን በተለይ ከጦርነቱ ጋር ተያይዞ አብዛኞቹ አካባቢ ለአንድ የምርት ዘመን ለሁለት የምርት ዘመን ያላመረቱ አካባቢዎች ስላሉ አንድ አካባቢ ምርት ስላሳደግም ሀገራዊ ምርቱ ያድጋል የሚል እምነት የለኝም። አሁን እኔ አጭር ዓመት ማለት ነው። ምክንያቱም ያልተመረተባቸው ቦታዎች ደግሞ በጣም በርካታ ናቸው፣ ምርት ካልተመረተባቸው እንጂ። የውስጥ አቅምን ማሳደግ የውስጥ ምርትን ማሳደግ እንደ አቅጣጫ ተይዞ መሰራቱ ትክክለኛ እርምጃ ይመስለኛል። ስንዴን ብቻ አይደለም፣ ወደፊት በተለይ የዘይት ግብዓቶች ቅባት የሚባሉትንም በሀገር ውስጥ የማምረት አቅም አለ። ያን ወደ ማስፋፋት የምርት ግብአቶችን ሳይባክኑ ጥቅም ላይ የማዋል ውሃን፣ መሬትን፣ የሰው ኃይልን የመሳሰሉትን እዛ ላይ ትኩረት አድርጎ መስራት ያስፈልጋል። እየተሰራ ያለው ጥሩ ነው፣ ግን በቂ አይደለም። እኔ በአጭር ጊዜ ከውጭ የሚገባውን ቀንሶ የውጭ ጥገኝነታችንን ያስቆማል የሚል ግን እምነት የለኝም።
ጊዜያዊ መፍትሄዎች ነው የሚሆኑት እነዚህ እርምጃዎች የሚል ነገር አንስተው ነበረ እና የመንግስት አሁን አደርጋቸዋለሁ ከሚላቸው ነገሮችንም ተመልክተናል እና እነዚህን ሁለቱን አንድ ላይ ዋጋ ግሽበቱንም ሆነ አሁን ያለውን የሀገር ውስጡንም ችግር ሆነ በዓለም አቀፍ ደረጃ አሁን የተከሰተውን ችግር ለመቋቋም መደረግ አለባቸው የሚሏቸው እንደው ጥቅል ነገሮች ምን አሉ?
አሁን ያለው የምርት ሂደቱ ውጤቱ የሚታወቀው ግን በቀጣይ የምርት መሰብሰቢያ ወቅት ስለሆነ ያው አብዛኛው የምናስገባው ምርት ብዙ ከመሆኑ አንጻር አንዱ የሚጠበቀው ቢያንስ ከየት ነው የምናስገባው የሚለውን የሀገራትን አማራጭ ማስፋት ጥሩ ይመስለኛል። እኔ በአንድም በሌላ በዛ ካሉ ሀገሮች ተመሳሳይ ምርት የምናስገባ ከሆነ ለመምረጥም ትንሽ የተወሰነ ጊዜም ስለሚሰጥ እሱን ማስፋት የሚያስፈልግ ይመስለኛል። ሌላው ከዚህ ከውጭ ምንዛሬ እጥረት ጋር ተያይዞ የምናስገባቸውን ምርቶችም መምረጥ ያስፈልጋል። ችግር ላይ ስትሆን እርምጃ መውሰድ አለብህ እና የቱን ከየትኛው ልምረጥ ማለት ያስፈልጋል። በተለይ ይሄ የቅንጦት እቃዎች የሚባሉ ነገሮች ላይ የሚባክ ነው የውጭ ምንዛሬ በተወሰነ ደረጃ ገታ ተደርጎ መሰረታዊ ምርቶች እና ህብረተሰቡ ለከባድ ችግር ያጋለጡ ምርቶች ላይ ቢያተኩር እና ውጭ ምንዛሬ አቅማችንን በስርዓቱ ጥቅም ላይ መዋል ባለበት ላይ ብናወል ጥሩ ይመስለኛል። ሌላው ቀደም ያልኩት የሀገር ውስጥ ምርትን ማስፋፋት ባንድም በሌላም ውጤቱ ጥሩ ይሆናል ብዬ ገምታለሁ። እኛን አቅም አሳድገን የውጭ ጥገኝነታችንን መቀነስ፣ በተለይ በመሰረታዊ ምርት በግብርና ምርቶች ላይ የግብርና ምርትን ራሳችንን በራሳችን ወደ መቻል መሄድ አለብን አቅሙ ስላለ።
አድማጮቻችን፣ ፕሮፌሰር መንግስቱ የዘረዘሯቸው የመፍትሄ ሀሳቦች እነኚህ ብቻ አይደሉም። ቀሪዎቹን በድረገጻችን ላይ መከታተል ትችላላችሁ። ፕሮፌሰር መንግስቱ ከተማን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች፣ ማክሰኞ ምሽት በዜና የጀመርነው ዝግጅታችን አሁን ተጠናቆ ጥቂት አንድ ደቂቃ የሚሆን ጊዜ ብቻ ነው የቀረልን ሰናበታችሁ። ዝግጅቶቻችንን በዌብሳይታችን amharic.voenews.com ላይ ተከታተሉ። አስተያየቶቻችሁንም @voenews ወይም @horn@voenews የኢሜል አድራሻችን አድርሱን። ስልክም ቁጥር መደወል ከፈለጋችሁ ስልክ ቁጥራችንን እናስታውሳችሁ፣ 202-205-9942 የውስጥ መስመር 14። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ለዋትስአፕም ደግሞ 202-251-3505ን ተጠቀሙ። የተከበራችሁ አድማጮች፣ አሁን ዝግጅቶቻችንን አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ሲያቀናብርልን ቆይቷል። በነገው ምሽት ደግሞ እንገናኛለን። ሰላም፣ በደህና እደሩ። Thank you.